Kesa saala mafola kajal kabeyanga saasadit, witata anga jimatat, kopi afano rumonda barso sirratra wota, kopi boritin walit debina. Nagatte bula, amma saganta afana mara tuttifuf. The Voice of America!
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የሐሙስ ሐምሌ 2012 ዓመተ ምህረት ዝግጅታችን ጀመረ። ታላቁ የኢትዮጵያ ህዳሴ ግድብ ውሃ መያዝ ጀምሯል። የሳተላይት ምስሎች ያሳያሉ።
እንደዛ ብለ መውሰድ ትችላለህ። ያ ሳተላይቱን እንግዲህ አንተ ኢሜጁን ወስደህ ሳተላይቱን መነሻ አድርገህ አንተ ነው ያቀረብከውና በዛ ደረጃ መውሰድ ይቻላል።
የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። በአብይ ርዕስ ይዘናቸዋል። ጤና ይስጥልኝ እንደምን አመሻችሁ ክቡራትና ክቡራን። የምሽቱ አስተናጋጃችሁ ሰለሞን አባተ ነኝ። ንጉሱ ታምሬ በቅንብሩ አብሮኛል። ቨርጂኒያ ከሚገኘው መኖሪያው ነው ያቀናበረ ያለው። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋሉ ማዳመጥ ትችላላችሁ። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
ጤና ይስጥልኝ እንደምን አመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በነ ጀነራል ሰአረ መኮንን ግድያ በተከሰሰው የአስር አለቃ መሳፍንት ጥጋቡ ላይ የሚያሰማውን የምስክርነት ቃል ማጠናቀቁን አቃቤ ሕግ አስታውቋል። ፍርድ ቤቱ ብይን ለመስጠት ቀጠሮ ይዟል። መለስካቸው አመሃ ከአዲስ አበባ ዝርዝሩን ይዟል።
በ15 ቀን 2011 ዓመተ ምህረት በአዲስ አበባ ከተማ በመኖሪያ ቤታቸው በተገደሉት የቀድሞ ኢትዮጵያ መከላከያ ዋና ኤታማዦር ሹም ጀነራል ሰአረ መኮንንና በመጀር ጀነራል ገዛ አበራ ግድያ በተከሰሰው አስር አለቃ መሳፍንት ጥጋቡ ላይ አቃቤ ሕግ ሲያሰማ የነበረውን የምስክርነት ቃል እንዳጠቃለለ ዛሬ ለፍርድ ቤት ማስታወቁ ተሰማ። አቃቤ ሕግ 17 ምስክሮችን ለማሰማት አቅዶ እንደነበረ ቀደም ሲል ቢያስታውቅም ሰባቱን ምስክሮች ካሰማ በኋላ ከዛሬ ያሰማቸው ምስክሮች የሰጡት የምስክርነት ቃል በበቂ ሁኔታ ክሱን እንደሚያስረዳ በማመን ቀሪ ምስክሮችን እንደማይፈልጋቸው ተናግሯል። ፍርድ ቤቱም ጉዳዩን መርምሮ ብይን ለመስጠት ለጥቅምት 2 ቀን 2013 ዓ.ም ተመረጠ ቀጠሮ ይዟል። አቃቤ ሕግ በዚህ መዝገብ ከአስር አለቃ መሳፍንት ጥጋቡ ጋር 12 ተጨማሪ ተከሳሾችን ከሶ የነበረ ቢሆንም የፖለቲካ ምህዳሩን ለማስፋት በማለት መንግስት ከወራት በፊት ከእስር እንደፈታቸው ይታወሳል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የኋሊት ጎታች የጭለማ ኃይሎች የዘላቂ ሰላም ፍሬዎቻችንን ለማበላሸት የመጨረሻ ሙከራ ሩጫ ላይ ቢሆኑም በታሪካዊው የሰላም ስምምነታችን ታላላቅ ክንዋኔዎችን አስመዝግበናል ሲሉ የኤርትራ የማስታወቂያ ሚኒስትር ተናገሩ። አቶ የማነ ገብረ መስቀል ይህን የተናገሩት የዛሬውን ኢትዮጵያና ኤርትራ የሰላም ስምምነታቸውን አስመራ ላይ የተፈራረሙበትን ሁለተኛ ዓመት መታሰቢያ ምክንያት በማድረግ በትዊተር ገጻቸው ባሰፈሩት ቃል ነው። የተመዘገቡት ስራዎች በማናቸውም የወቅቱን ሁኔታ ባገናዘበ መስፈርት ታላላቅ ክንዋኔዎች ናቸው ያሉት ሚኒስትሩ የተቀሩትም በሁለቱ ሀገሮች የጋራ ቁርጠኝነትና ፖለቲካዊ በጎ ፈቃደኝነት እንደሚሳኩ ጥርጥር አይኖረንም ሲሉ አስረድተዋል። የኢትዮጵያና የኤርትራ የሰላም ሂደት ለክልሉ ትብብር አመቺ ድባብ መፍጠሩን አቶ የማነ ገብረ መስቀል አውስተዋል። እጅግ ከባድ ድህነት ላይ ባሉ የዓለም አካባቢዎች የኮቪድ-19 ወረርሽኝ የረሃብ ቀውሶችን አባብሷል ሲል ግብረሰናዩ ድርጅት ኦክስፋም አስጠነቀቀ። ወረርሽኙ ባስከተላቸው ማህበራዊና ኢኮኖሚያዊ ጉዳቶች ሳቢያ በየቀኑ ቁጥሩ እስከ 12000 የሚደርስ ሰው በረሃብ ለህልፈት ሊዳረግ እንደሚችል ኦክስፋም አስታውቋል። ኦክስፋም ዛሬ ባወጣው ሪፖርት በዓለም ዙሪያ በዚህ የአውሮፓውያን 2020 ዓመተ ምህረት በወረርሽኙ ምክንያት በሚፈጠር የሰፋ ስራ አጥነት በምግብ ምርት መስተጓጎልና በረድኤት መቀነስ ምክንያት 122 ሚሊዮን ሰዎች ላይ የከበደ የረሃብ ቸነፈር ሊደቀን እንደሚችል ነው ያስጠነቀቀው። ዓለምን ያዳረሰ ያለው ኮቪድ-19 ወረርሽኝ የተጋለጡ ሰዎች ቁጥር ከ12 ሚሊዮን ማለፉን ይዞታውን የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲው መረጃ ማዕከል አመልክቷል። በተረጋገጠ የቫይረሱ ተያዦች አሃዝ በዛት ቀዳሚዋ በሆነችው በዩናይትድ ስቴትስ ቁጥሩ 3,054,695 ደርሷል። ትናንትና ብቻ በዩናይትድ ስቴትስ ከ60,000 በላይ አዲስ ተያዦች ተገኝተዋል። ባለም በጠቅላላው ካለው ቁጥር 1/3ኛውን መያዟ ነው። ካሊፎርኒያ፣ ቴክሳስ፣ ቴነሲ፣ ዌስት ቨርጂኒያን ጨምሮ ቢያንስ 5 ክፍለ ግዛቶች የትናንቱ የአንድ ቀን የኮሮና ቫይረስ አዲስ ተያዦች ቁጥር ከምን ጊዜውም ትልቁ መሆኑን አሳውቀዋል። አሪዞና፣ ካሊፎርኒያ፣ ፍሎሪዳና ቴክሳስ የሆስፒታሎች የጽኑ ህሙማን ህክምና ክፍሎች እየሞሉ ወይም ሊሞሉ እየተቃረቡ መሆናቸውን እያስጠነቀቁ ናቸው። አውስትራሊያ ደግሞ ሜልበርን ከተማ የአዲስ የቫይረሱ ተያዦች ቁጥር በአሳሳቢ ሁኔታ በማሻቀቡ የተነሳ ከትናንት ረቡዕ እኩለ ሌሊት ጀምሮ ለስድስት ሳምንታት የሚጸና ከቤት አትውጡ ትዕዛዝ ታውጇል። ለስራ፣ ሐኪም ቤት፣ ትምህርት ቤት ወይም ምግብ ለመግዛት ካልሆነ በስተቀር ከቤት መውጣት ይከለከላል። የበዚህ እንዳለ የብራዚል ጋዜጠኞች ፕሬዚደንቱን ጄር ቦልሶናሮን ሊከሷቸው ነው። ስለምን ኮሮና ቫይረስ እንደያዛቸው ካወቁ በኋላ እኛ ባለንበት የአፍና አፍንጫ መሸፈኛ ጭንብላቸውን አውልቀዋል ብለው ነው። ፕሬዚደንቱ ቫይረሱን እንደያዛቸው ማክሰኞ ለቲፋ ያደረጉ ሲሆን ፌስቡክ ገጻቸው ላይ ሃይድሮክሲክሎሮኩዊን የተባለው መድኃኒት ሲወስዱ የሚያሳይ ቪዲዮ አውጥተዋል። በጣም እያሻለኝ ነው ሲሉም ተሰምተዋል። ይሁን እንጂ ይህ መድኃኒትና ተመሳሳዩ ክሎሮኪንም ቢሆን ለኮሮና ቫይረስ ህሙማን ምንም እንደማይጠቅም እንዲያውም የጎንዮሽ ጠንቅ ሊያስከትል እንደሚችል በርካታ ጥናቶች ሲያመለክቱ ቆይተዋል። ኮቪድ-19ን ወደሚመለከት አዲስ ጥናት ስናልፍ በእድሜ የገፉ ሰዎች፣ ወንዶች በሚኖሩባቸው አካባቢዎች በዘራቸው ወይም በብሔረሰባቸው ህዳጣን ማህበረሰብ አባላት የሆኑ ቀድሞውንም የተለያዩ እንደ ስኳር በሽታና ከባድ አስም የመሳሰለ ህመም ተጠቂ የሆኑ ሰዎች ከሌሎች ይበልጥ በኮቪድ-19 ምክንያት ለህልፈት ሊጋለጡ ይችላሉ ተባለ። ይህ ኔቸር የተባለው የሳይንስ መጽሔት ላይ የወጣው አዲስ ጥናት የብሪታንያ ተመራማሪዎች ለሶስት ወራት 17 ሚሊዮን ህሙማንን በመከታተል የደረሱበት ድምዳሜ እንደሆነ ነው የተዘገበው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ውስጥ በኮሮና ቫይረስ የሚያዙ ሰዎች ቁጥር በጣም እያሻቀበ ቢሆንም በበሽታው ምክንያት ለህልፈት የሚዳረጉ ሰዎች ቁጥር ደግሞ እንደቀነሰ ነው። ይህ ጥሩ ዜና ቢሆንም የወረርሽኙ አዋቂዎች ግን እሱን አሃዝ ካለመጠን አካብዶ መመልከቱ እንደማይገባ እየመከሩ ናቸው። በኮሮና ቫይረስ የሚጠቃው ሰው ብዛት ካለፈው የአውሮፓውያን ሰኔ አጋማሽ አንስቶ አሻቅቧል። የሰባት ቀን አማካይ የቫይረስ አዲስ ተጋላጮች ቁጥር 50,000 ሲሆን ቫይረሱ በሚያስከትለው ኮቪድ-19 ምክንያት የሚሞቱት ሰዎች ቁጥር ደግሞ መቀነሱን ቀጥሎ በቀን በአማካይ 500 ገደማ እንደሆነ ነው የተገለጸው። ሐኪሞች ግን ኮቪድ-19 ህሙማንን የሚገለው ከታመሙ ከበርካታ ሳምንታት በኋላ መሆኑን በመጠቆም ያስጠነቅቃሉ። ካለፉት ከሶስት ሳምንታት በፊት ሆስፒታል የሚገቡ ህሙማን ቁጥር እየጨመረ መሆኑንም ጠቁመዋል። በሌላ ዜና ፕሬዝደንት ዶናልድ ትራምፕ የሀገሪቱን ትምህርት ቤቶች መከፈት አስመልክቶ የቀረቡ ምክረ ሀሳቦችን በጣም የከበዱ፣ ብዙ ወጪ የሚያስወጡና የማይሆኑ ሲሉ መንቀፋቸውን ተከትሎ የፌዴራሉ መንግስት የጤና ባለስልጣናት አዲስ ምክረ ሀሳብ ሊያቀርቡ እያዘጋጁ መሆናቸው ተገልጿል። ደቡብ ሱዳን ኮቪድ-19 ያስከተላቸውን ችግሮች ለመቋቋም እና ኢኮኖሚውን ለማጠናከር ማዕከላዊ ባንኳ የወለድ መጠኑን ዝቅ አድርጓል። 13% የነበረውን ወደ 10% አውርዶታል። የሀገሪቱ የኢኮኖሚ ተንታኞች እርምጃውን በደስታ ተቀብለው ሲያበቁ፣ በሀገሪቱ ሰላምና መረጋጋት ካልሰፈነ ግን ይህ ብቻውን ውጤታማ አይሆንም ብለዋል። ናይጄሪያ የኮሮና ቫይረስ ስርጭትን ለመቆጣጠር ገደቦች ከጣለች ወዲህ ለመጀመሪያ ጊዜ የሀገር ውስጥ በረራዎች መጀመራቸውን ባለስልጣናቱ አስታውቀዋል። የዋና ከተማዋ የአቡጃና የትልቋ ከተማ የሌጎስ አውሮፕላን ጣቢያዎች ከትናንት ጀምሮ ተከፍተዋል። ሌሎችም በዚሁ ሳምንት ውስጥ እንደሚከፈቱ ባለስልጣናቱ ጠቁመዋል። ዓለም አቀፍ በረራዎች ግን መቼ እንደሚጀመሩ የተገለጸ ነገር የለም። በአሁኑ ጊዜ ናይጄሪያ ውስጥ የተመዘገቡ የኮሮና ቫይረስ ተጋላጮች ቁጥር ከ30,000 በላይ ሲሆን እስካሁን 684 ሰዎች ለህልፈት ተዳርገዋል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት አሰሪዎች ለሰራተኞቻቸው ነጻ የወሊድ ቁጥጥር የጤና ዋስትና መስጠት አለባቸው ከሚለው በፌደራሉ መንግስት የተደነገገ ግዴታ አስተዳደሩ በሃይማኖትና በስነ ምግባር ምክንያት ይህን ማድረግ የማይፈልጉትን አሰሪዎች ከግዴታው ነጻ ማድረግ ይችላል ሲል ውሳኔ ሰጠ። በዚህ በትናንቱ የጠቅላይ ፍርድ ቤቱ ውሳኔ ፕሬዝዳንት ዶናልድ ትራምፕ ትልቅ ድል አስቆጥረዋል ተብሏል። ኦባማ ኬር ተብሎ የሚታወቀው በአቅም ተመጣጣኝ የጤና እንክብካቤ ዋስትና ህግ ስራ ላይ ከዋለበት ጊዜ ጀምሮ ባለፉት 10 አመታት በተደጋጋሚ የተደቀኑበትን የህግና የፖለቲካ ፈተናዎች ተቋቁሞ መዝለቁ ሲታወስ፣ በዚህ ብይን ግን ቁልፍ የሆነው የህጉ አካል ይዳከምበታል ተብሏል። የትራምፕ አስተዳደር እንደሚለው በዚህ ውሳኔ ቁጥራቸው ከ70,000 እስከ 126,000 የሚደርሱ ሴቶች በአሰሪ ወጪ የሚሸፈን የወሊድ ቁጥጥር ዋስትና ያጣሉ። ነቃፊዎች ግን ቁጥሩ ከዚህም ሊበልጥ ይችላል ነው የሚሉት። በመጨረሻም የሊቢያው ግጭት የባዕዳን ጣልቃ ገብነት ታይቶ በማያውቅ ሁኔታ በመባባሱ ምክንያት አሁን ከባድ ምዕራፍ ላይ ደርሷል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ የጸጥታ ምክር ቤቱን አስጠንቅቀዋል። ባዕዳን ጣልቃ ገቦች በመጨረሻም የሊቢያው ግጭት የባዕዳን ጣልቃ ገብነት ታይቶ በማያውቅ ሁኔታ በመባባሱ ምክንያት አሁን የከበደ ምዕራፍ ላይ ደርሷል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የጸጥታ ምክር ቤቱን አስጠንቅቀዋል። ባዕዳን ጣልቃ ገቦች የመንግስታቱን ድርጅት ማዕቀብ ተላልፈው የተራቀቁ የጦር መሳሪያዎችና ቅጥረኛ ተዋጊዎችን ወደ ሀገሪቱ እያስገቡ ናቸው ብለዋል ጉቴሬሽ። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት ለዜናው። ቨርጂኒያ ከሚገኘው መኖሪያዋ ነው ቆንጂት ዜናውን ያሰማችን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ሐምሌ 2012 ዓ.ም. ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በአንድ አገር ውስጥ በየትኛውም መልክ ከሚፈጸም የሰብአዊ መብቶች ጥቃት ህብረተሰቡን መከላከል የመንግስት ኃላፊነት ነው ሲሉ የሂውማን ራይትስ ዋች የአፍሪካ ቀንድ ዳይሬክተር ላቲሺያ ባይደር ተናግረዋል።
I think independent broadcasting organizations should live up to their professional and ethical responsibilities.
ከመንግስት ነጻ የሆኑ የኤሌክትሮኒክስ ሚዲያዎች ሙያው የሚጠብቀባቸውን የጋዜጠኝነት ስነ ምግባርና ኃላፊነት በአግባቡ መወጣት አለባቸው ብዬ አምናለሁ።
በዚህ ምሽት በስፋት ይመለሳሉ። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ታላቁ የኢትዮጵያ ህዳሴ ግድብ ውሃ መያዝ መጀመሩን የሚያሳዩ የሳተላይት ምስሎች ወጥተዋል። በሁለት ሳምንታት ጊዜ ውስጥ ይጠናቀቃል የተባለው የኢትዮጵያ የግብጽና የሱዳን የቀሪ ጉዳዮች ውይይት በአፍሪካ ህብረት አስተባባሪነትና ታዛቢነት እንደቀጠለ ነው። አሁን ስላለው ሁኔታ ወደ ኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ደውዬ አነጋግሬያቸዋለሁ። ጤና ይስጥልኝ አምባሳደር።
ሰላም ናችሁ ወይ? ቪኦኤ እንዴት ናችሁ? ሰላም ናችሁ ወይ?
እግዚአብሔር ይመስገን አምባሳደር። ዛሬ የደወልኩበት ዋናው ምክንያት ከህዳሴ ግድብና ከአባይ ንግግሮች ጋር የተያያዘ ነው እና ምን ይመስላል በአሁኑ ጊዜ ያለው ሁኔታ?
ላለፉት በርካታ ዓመታት እናካሄደው የነበረው ሶስትዮሽ ድርድር አንዳንድ እየተቋረጠ አንዳንድ እየተጀመረ ሰሞኑን ቴክኒክ ውይይቱ ቀጥሏል። በሶስቱ ሀገሮች መካከል እስካሁንም ውይይቱ እየተካሄደ ነው ያለው። በሶስቱም ሀገሮች ዴሌጌሽን የደረሱበትን መቋጫ እስካሁን አላወቅንም። በእኛ በኩል ያለን አቋምና ተስፋ ሁልጊዜም ይህ ድርድር እየተሳካ ይሆናል የሚል ነው። ድርድሩ ሁልጊዜም ጉዳዩ የሶስቱ ሀገሮች ስለሆነ ወንዙም አፍሪካዊ ወንዝ በመሆኑ በአፍሪካ ደረጃ እንዲያልቅ ነው እኛ ፍላጎት። በዚህ መሰረት እንግዲህ የአፍሪካ ህብረትን ባደረገው ጥረት ተደራዳሪዎቹ ሀገሮች ተስማምተው አሁን ድርድሩን ቀጥለዋል። እንግዲህ በሁለት ሳምንት ውስጥ ነው ድርድሩ ይጠናቀቃል የተባለው። ከዚህ ቀደም በተለያየ ጊዜ በተደረጉ ድርድሮች በበርካታ የቴክኒክ ጉዳዮች ላይ መቀራረቦች ታይተዋል። ነገር ግን በእኛ ምክንያት ሳይሆን በሌላው ምክንያት ነው ነገሩ ተቋርጦ ሌላ ጋር የተወሰደው። እኛ ነገሩ ተመልሶ ወደ እኛ ወደ ሶስታችን ወደ ባለጉዳዮቹ መምጣቱ በተለይ በአፍሪካ ማዕቀፍ መሆኑ በጣም ያስደስተናል። የምንደግፈው አቋም ነው፣ የያዝነውም አቋም ነው። በዚህ ውጤታማ እንዲሆንም ፍላጎታችን ነው፣ ይኸው ነው።
አምባሳደር፣ ለመሆኑ ግድቡ ውሃ መሙላት ጀምሯል እንዴ? በሁለት ሳምንት ውስጥ ይጀመራል ከተባለ ሳምንት አልፎታል።
ዴፊኒትሊ ያው ግድቡ ሲገነባ የነበረው ውሃ ለመሙላት ነው። ውሃ የመሙላቱ ነገር ቀደም ሲል በተያዘለት እቅድ መሰረት መሙላት የሚጀምር መሆኑን የመንግስት ጠንካራ አቋም ነው። ይህ አቋም ነው አሁን እየተገፋበት ያለው። ቴክኒካሊ የቴክኒክ ሰዎች ናቸው ሊነግሩ የሚችሉት በምን ደረጃ ይሞላል፣ እንዴት ይሞላል የሚለው ነገር። ግን በመርህ ደረጃ በአቋም ደረጃ የተያዘው መንግስት አቋም ጽኑ ነው አሁንም ለማለት ነው።
አንዳንድ የሳተላይት ፎቶዎች ወጥተው በተለያዩ ቦታዎች ላይ ሲንሸራሸሩ አይቻለሁኝ ግድቡ ውሃ መሙላት መጀመሩን እና ግድቡ ውሃ አቁሮ ያሳያሉ እነዛ ስዕሎች። ይሄ ማለት ጀምሯል ማለት ነው ውሃ የመሙላት ስራውን የኢትዮጵያ መንግስት። በዚያ ላይ ቅርበት ካላቸው ምንጮች ለግድቡ አንድ የሰማሁት በዚህ ባለፉት ቀናት ውስጥ ይሄ ከታወጀ ወዲህ እንኳን ባለው ጊዜ ውስጥ የሰላሳ ሜትር ከፍታ ተጨማሪ ግንባታ ተጠናቋል ግድቡ ላይ የሚል መረጃ ነበረኝ።
ትክክል ነው። ይህንኑ በሚመለከት ለተወካዮች ምክር ቤት ሰሞኑን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም ሰፊ መግለጫ ሰጥተው ነበር። አንተ ባነሳቸው መልክ ነው ግንባታው በተሳካ ሁኔታ በጣም በተፈለገ ሁኔታ መጠናቀቁን ነበረ አሹር ያደረጉት። ለህዝባችንም የመሙላቱንም ነገር በዛው ደረጃ ያው መንግስት ቀደም ሲል የነበረ ነው አቋም አጥብቆ እንደሚገፋበትና እንደሚተገብር ነው። አሁን እንዳልከው እንግዲህ የሳተላይቶቹ የሚያሳያቸው ነገሮች ትክክለኛ ናቸው ብሎ መውሰድ የሚቻልበትም ሁኔታ አለ። ነገር ግን እኔ ሰርጎም ላይ ሙያውም ስለሌለኝ እና ሳተላይቱንም ስላላየሁም እንዲህ ነው ለማለት ሊያስቸግረኝ ይችላል። ነገር ግን ደፊኒትሊ የመሙላቱ ነገር የማይቀርለትና የሚኬድበት ነው ለማለት ነው።
ስለዚህ የሳተላይት ምስሎቹ ግልጽ የሆኑ ስዕሎች ናቸው እና ያሉት በምንም መጠን በምንም ደረጃ ይሁን ውሃ መያዝ ጀምሯል ግድቡ ማለት ነው። ይህንን ነው እርስዎ የሚሉኝ? አሁን
እንደዛ ብለህ መውሰድ ትችላለህ። ሳተላይቱን እንግዲህ አንተ ኢሜጁን ወስደህ ሳተላይቱን መነሻ አድርገህ አንተ ነው ያቀረብከውና በዛ ደረጃ መውሰድ ይቻላል።
እሺ አምባሳደር፣ ውሃ መያዝ ከጀመረ ህዳሴ ግድብ እና ይህንን ካላስተባበሉልኝ የሳተላይት ምስሎቹ የሚያሳዩትን ለምንድን ነው የኢትዮጵያ መንግስት በይፋ ይህንን የማያሳውቀው? ለምንድን ነው የማያረጋግጠው?
ቤዚካሊ እንግዲህ ይሄ ነገር እኮ በአቋም ደረጃ ተገልጿል እኮ። ምናልባት ሰዓቱን ቀኑንና እንደዚህ አይነት ነገር ውስጥ ዝርዝር ቴክኒካል ነገሮች ካልሆኑ በስተቀረ ግድቡ ግንባታ እንደተጠናቀቀ የሙሊቱ ሰዓት ሲደርስ ያለምንም ኮንዲሽን ያለምንም ሁኔታ ሙሊቱ ይጀምራል የሚለው አቋም በቀደምም ክቡር ጠቅላይ ሚኒስትሩ ፓርላማ ላይ እንደ ህዝባቸው በፓርላማ አማካኝነት እንደገና ያረጋገጡበት ነው። ስለዚህ ይህንንም እኔም በጥቅሉ ከማረጋገጥ ውጪ የሳተላይቱ ምስል ላይ ተንከርሼ ሳተላይቱ ትክክል ነው ትክክል አይደለም የሚለው ውስጥ መግባት አልፈለግኩም። አስፈላጊም አልመሰለኝም።
የአፍሪካ ህብረት አደራዳሪ ነው ወይስ ከዚህ ቀደም ዋሽንግተን ላይ ታይቶ እንደነበረው በዓለም ባንክና በዩናይትድ ስቴትስ መንግስት ተወስዶ እንደነበረው ታዛቢ ነው? በአሁኑ ጊዜ
የለም። አሁንም ታዛቢ ነው። ከዚህ ቀደምም ቅድም እንዳልከው የዓለም ባንክም ሆነ የአሜሪካን መንግስት እኛ በታዛብነት ነው ሁኔታውን እንዲከታተሉ እሺ ብለን የገባንበት፣ ነገር ግን በኋላ ሁኔታው መልኩን የቀየረበት ሁኔታ ነው ያለው። አሁንም የአፍሪካ ህብረትም ቢሆን በታዛብነት ነው። እንግዲህ የታዛቢ ሮል አንዳንዴ ይለጠጥና የማስተባበር የማገናኘት ሌሎች ስራዎችን የመስራቱ ነገር ይኖራል። ይህ እንግዲህ ምናልባት በተደራዳሪዎቹ ፍላጎት እስከሆነ ድረስ ችግር የለም። ነገር ግን ሮላቸው የታዛቢነት ሚና ነው ያላቸው።
ስለዚህ የካርቱሙ የመርሆች ስምምነት ገና እሱን ወደ ማንቀሳቀስ አልተገባም ማለት ነው።
ወል የካርቱሙ የመርሆች ስምምነት የመሪዎች ስምምነት ዲክላሬሽን ኦፍ ፕሪንሲፕልስ የሚባለው እኮ ግድቡ እንደሚገነባ በግድቡ ዙሪያ ያሉትን ልዩነቶች ሶስቱ ሀገሮች በሶስትዮሽ መድረኮች እንዲፈቱ፣ በሶስትዮሽ መድረክ መፍታት ያልቻሉትን ነገር ለመሪዎች እንዲያቀርቡ፣ በጣም ከዛ ካለፈና ካስቸገረ ሶስቱ ሀገሮች በሚስማሙባቸው አደራዳሪዎች አማካኝነት ድርድር ውስጥ ከፈለጉ እንዲገቡ የሚል ነው። ባለው ሁኔታ በሶስትዮሽ ደረጃ ድርድሩ ወደ ሶስትዮሽ ስለተመለሰና በሶስትዮሽ ደረጃ ድርድር እየተካሄደ ያለበት ሁኔታ ነው ያለው። ያው በዛ በካርቱሙ ዲክላሬሽን ኦፍ ፕሪንስፕልስ 2015 ሶስቱ ሀገሮች መሪዎች በተፈራረሙት ስምምነት ፍሬምወርክ ነው አሁንም እየተሰራ ያለው ለማለት ነው።
የጸጥታ ጥበቃ ምክር ቤት ውስጥ አቋም ምን ይመስላል? ግብጽ ወደዛው ሄዳ ስለነበረ እና ማንሳቷንም ጥያቄዋን የሰማነው ነገር ስለሌለ
የጸጥታ ጥበቃ ምክር ቤት ያለፈው ሰኞ ሳምንት ጉዳዩን አንስቶ ተነጋግረው ነበር። ያው በርካታ ሀገሮች ናቸው ወደ 15 የሚሆኑት። የብዙዎቹ ተወካዮች ስቴትመንት ነበር ሲሰጡ የነበረው በጉዳዩ ላይ። ግብጾች ጉዳዩን ያቀረቡት የህዳሴ ግድብ የዓለም የሰላም ስጋት ነው፣ ስለሆነም አጀንዳ ተይዘው በጸጥታ ጥበቃ ምክር ቤት ውይይት ይደረግበት የሚል ነው። በዚህ ደረጃ ግን የጸጥታ ጥበቃ ምክር ቤቱ የተለያዩ አባላት ተወካዮች ያደረጓቸው ንግግሮች በደንብ እንዳስቀመጡት የግድቡ ጉዳይ ያንን ሜሪት እንደማያደርግ የዓለም የጸጥታ ስጋት መሆን እንደማይችልና በዚያ ደረጃ በአጀንዳ መያዝ እንደሌለበት፣ በተቻለ መጠን ይሄ ጉዳይ በነበረው መድረክ በሶስትዮሽ መድረክ እንዲያልቅ የሚል ነው የብዙዎቹ ሀገሮች ስቴትመንት። የብዙዎቹ ከዚህ ትንሽ ፈንገጥ ብለው ሌላ ወጣ ያሉ ሀሳቦችንም ያቀረቡ የሉም ማለት አይደለም። አንዳንድ አባል ሀገሮች ምክንያቱም 15 ናቸው ጸጥታ ጥበቃ ምክር ቤት አባላት ከዋና ዋናዎቹ ድምፅ ቬቶ ፓወር ካላቸው እና ከሌላቸው ጋር ማለት ነው። በአጠቃላይ ይሄ ጉዳይ በሶስትዮሽ ደረጃ እንዲያልቅ የሚለውን ፍላጎት ነው ሪዛውንዲንግሊ አባላቱ ያቀረቡትና ስለዚህ ያንን በዛ ደረጃ ማየቱ ነው የሚቻለው። አሁን ጉዳዩ ሂደቱ ያለው ከዛ ሄደ ወጥቷል። ይህን ደግሞ በኢትዮጵያ በኩል በግልጽ ተገልጿል። በጽሁፍም በውጭ ጉዳይ ሚኒስትራችን የግድቡ ጉዳይ ልማት ጉዳይ እንደሆነ፣ ይሄ ከዓለም ጸጥታ ስጋት ጋር ምንም ተያያዥነት እንደሌለው፣ በምንም ሁኔታ በዛ ደረጃ በጸጥታ ጥበቃ ምክር ቤት የዓለም የጸጥታ ስጋት ሆኖ እንደ አጀንዳ መያዝ እንደሌለበት በስፋት በኢትዮጵያ በኩልም ቀርቧል። በእኛ አሴስመንት የብዙ አገሮች ስሜት ከምናራምደው አቋም ጋር የተያያዘ ነው። እኛ ጉዳዩ ወደ አፍሪካ መመለሱና በአፍሪካ ማዕቀፍ በእኛ ደረጃ ማለቁን ስናራምደው የነበረው ፕሪንሲፕል አቋማችን ነው። አሁንም ይህ አቋም ተግባራዊ ይሆናል ብለን ነው ተስፋ የምናደርገው።
ለመሆኑ አሁን ድርድሮቹ እየተካሄዱ ከሆነ የግብፅም ይሁን የሱዳን ጠባያቸው እንዴት ነው? ከዚህ በፊት ብዙ ጊዜ ድርድሮች ይነሳሉ፣ ይፈርሳሉ፣ ስምምነት ላይ ይደረሳል፣ ተደረሰ ተባለ፣ ወደኋላ ይመለሳል። እንዴት ነው አሁን የሁለቱ ሀገሮች ደግሞ በተለይ የግብፅ ጠባይ ሀሳብ?
ወል ወደ መጨረሻ የጠቀስኩ ሀገር ያው ባህሪው የታወቀ ነው። ከዚህ በፊት ክሮኒክ የሆነ ተከታታይ የሆነ ባህሪ አለ፣ የሚታይ ባህሪ በአንድ በኩል መደራደር፣ ድርድሩ ሳይጀመር ወይም ሳይቋጭ ወጥቶ ሌላ ጋር ደግሞ አቤቱታ ሌላ አካል ጋር ማቅረብ፣ በተለያየ ሜዳ የተለያየ ኳስ የመጫወት ዝንባሌ እና ባህሪ የነበራቸው ነው። አሁንም ይሄ አለ። በሚዲያም ኢሊቱም አካባቢ መንግስትም አካባቢ እንዲህ አይነት ነገሮች ይታያሉ። እኛ ይህንን ችለን ነው የለም፣ ይሄ ጉዳይ እንደዚህ መሆን የለበትም፣ በእኛ ደረጃ ቢያልቅ ነው የሚሻለው። ይሄ ውሃ የእኛ ንብረት ነው፣ የእኛ ሀብት ነው። በጋራ ሀብት በጋራ የምንጠቀምበትን ፍትሐዊ አጠቃቀም ስልት ሊኖረን ይገባል። እንዲህ አይነት ተሞክሮ አለን እዚሁ በአፍሪካ ደረጃ እንጨርሰው የሚል ነው። እናንተና ምንጎዳ አንፈልግም እያል ለታችኞቹ ተፋሰሱ ሀገሮች ለበርካታ አመታት እንግዲህ በግድ ከተጀመረበት ጊዜ ጀምሮ እነሱ ጋር ኮንፊደንስ እንዲጨምር የማድረግ ስራ በተከታታይ እየሰራ ነው። ይሄ እንግዲህ ኢትዮጵያ ካላት መተማመን እንዲኖር እምነት እንዲኖራቸው ይሄ ግድብ ለጋራ ጠቀሜታ ነው፣ ለትብብር ነው እንጂ በፍጹም እናንተን የሚጎዳበት ምንም አይነት ነገር የለም፣ እንዲህ አይነት ፍላጎት ኢትዮጵያ የላትም የሚለውን ነገር በተደጋጋሚ ለነሱም በእነሱ የተዛቡ መረጃዎች የተለየ ስሜት ላለውም ለዓለም አቀፍ ህብረተሰብ የማስረዳቱን ስራ ቀጥለናል። ይህንን አጠንክረን አሁንም እንሄድበታለን። እውነታው ፕሪቬል ያደርጋል ብለን ተስፋ እናደርጋለን።
እና እንዴት ነው አሁን ያለው ሁኔታቸው፣ አሁን ያለው አያያዛቸው እርስዎ በቅርበት እንደው ሲገመግሙ?
ወል እንግዲህ አሁን ድርድር ላይ ስለሆነ ያለው ድርድሩን ውጤት ከማወቅ በፊት መገምገም ፌር ስለማይሆን ሆፕፉሊ ውይይት ላይ ነው ያሉት። ውይይቱን ቀጥለዋል። ሰሞኑን ቴክኒክ ኮሚቴ በቴክኒክ ጉዳዮች ላይ ሲወያይ ቆይቷል። ቴክኒኩ ጉዳይ ካበቃለት በኋላ ደግሞ ወደ ህጋዊ ጉዳዮች፣ ሊገል ጉዳዮች ይገባሉ። አንድ ተስፋችን በስምምነት ይቋጫል የሚል ነው። ይሄ ደግሞ ለሁሉም የጋራ ጥቅም ጥሩ ነው የሚል አቋም ነው ያለን።
እሺ፣ አምባሳደር ዲና ሙፍቲ በጣም አድርጌ አመሰግናለሁኝ ለጊዜው ለማብራሪያው።
ሰለሞን፣ እኔም በጣም አመሰግናለሁ። በርቱ፣ በርታ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ከአርቲስት ሃጫሉ ሁንዴሳ ግድያና ግድያውን ተከትሎም ከተፈጠረው ሁከትና ጥቃት ጋር ተያይዞ እስካሁን 4700 ሰዎችን አዲስ አበባና ኦሮሚያ ክልል ውስጥ በቁጥጥር ስር መዋሉን የኢትዮጵያ መንግስት አስታውቋል። በሌላ በኩል ጠቅላይ አቃቤ ሕግ ከዚሁ ጉዳይ ጋር አያይዤ ፈልጋቸዋለሁ ያላቸውን የፖለቲካ ፓርቲዎች መሪዎችን ያሰረ ሲሆን የተያዙት የፖለቲካ መሪዎች እስካሁን በጠበቃ መጎብኘት እንዳልቻሉ ባልደረቦቻቸውና ጠበቆቻቸው እየገለጹ ነው። ጽዮን ግርማ ዝርዝር አላት።
የባልደራስ ለእውነተኛ ዴሞክራሲ ተጠባባቂ የህዝብ ግንኙነት ኃላፊ አቶ ገለታው ዘለቀ የፓርቲውን መሪ እስክንድር ነጋን ጨምሮ የታሰሩትን ሰዎች ከቤተሰብ ውጪ ጠበቃ ሊያገኛቸው አልቻለም፣ የእስር ቤት አያይዛቸውም ተገቢ አይደለም ብለዋል።
እስክንድርን፣ ትንታየሁን እና ቀለብን ድንቢኒያም የተባለ የፓርቲያችን አደራጅ አራት ሰዎች ተይዘው ታስረዋል። እነዚህ የታሰሩ አባላቶቻችን በአሁኑ ሰዓት በአዲስ አበባ ፖሊስ ኮሚሽን ወይም ማዕከላዊ በሚባለው እስር ቤት ነው ያሉት። ለምን እንደታሰሩ እንዳውቀው ነገር የለም። ነገር ግን ከአያያዙ ጀምሮ በተለይ እስክንድር ከቢሮ ነው የጎተቱ እየደበደቡ የወሰዱት። ስንታየውንም ከመንገድ ወስደው እዛ እንደደበደቡት ነው የነገሩን። አሁን ያሉበት ሁኔታ ደግሞ ከምንም በላይ አሳሳቢ ሁኔታ ላይ በሆኑ ነው እስክንድርም ስንታየውም የሚናገሩት። በተለይ ሁለቱ በጣም ሲል አየር ማያስገባ ጠባብ እስር ቤት ውስጥ ነው ማዕከላዊ ያሉት እና ደውም ስንታየውም መተንፈስም እያቃተን ያለው እና ባካችሁ ለኢትዮጵያውያን አሳውቁልን የሚል መልእክት አስተላልፏል። በአጠቃላይ በጣም በዓለም አቀፍ ሕግም በኢትዮጵያ ሕግም ተቀባይነት የሌለው ከአያያዙ ጀምሮ በምንም መንገድ ተጠርጥረው ሊያዙ የማይችሉ ይህም በጣም ሰላማዊ የሆነ ፓርቲ ነው የእኛ ፓርቲ። ነገር ግን የፖለቲካ ጥላቻ ስላለው ብቻ መንግስት ወስዶን በእንዲህ አይነት ሁኔታ እያሰቃያቸው ይገኛል።
በሌላ በኩል በትላንትናው ዕለት ያነጋገርናቸው የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ እስረኞቹን እንደጎበኙ ገልጸውልናል። በተያያዘም የኢትዮጵያውያን ሀገር አቀፍ ንቅናቄ ሊቀመንበር አቶ ይልቃል ጌትነት ጠበቃ አቶ አዲሱ ጌታነህ ደንበኛቸውን ማግኘት እንዳልቻሉ ከትላንት በስቲያ ገልጸውልን ነበር።
አጠቃላይ የነበረውን ሁኔታ እኔ ከሱ ጋር በአካል ስላልተገናኘን ምን ነበር የሚለውም በደንብ ማወቅ አልቻልኩም። ግን ከዛ በኋላ ጉዳዩን እንደ ጠበቃ ለመከታተል ሞክሬ ነበረ። መኖሪያ ቤቱ ጋር ባለፈው ሳምንት ሐሙስ ዕለት ምሽት ላይ ነው ከመኖሪያ ቤቱ ከአንድ ወንድ አላትናከው ከሚባል ልጅ ጋር በመኖሪያ ቤቱ ያለ ነው የወሰዱት። በነጋታው አርብ ዕለት መኖሪያ ቤቱ እንዲሁ ተፈትሿል። እስካሁን ድረስ ግን በአካልም እሱ ማግኘት አይቻልም። ልብስም አይገባለትም፣ ምግብም አይገባለትም። ፍርድ ቤትም መቅረቡን ማረጋገጥ አልቻለም እና እውነት ለመናገር እስካሁን ባለው ነገር በሕይወትም ሆነ መኖሩን ምን እንደደረሰበትም ማወቅ አልተቻለም። ሲሆን
በመንግስት በኩል የተሰጠ መግለጫ አለ?
በመንግስት በኩል እኛ እስካሁን ድረስ ልክ መያዙ እንዳረጋገጥና ቤቱ በተፈተሸበት ሰዓት አቤት የነበሩ ሰዎች ስለነበሩ ከተታ ወደ ሶስተኛ ጣቢያ ነው የሄድነው። ፒያሳ አካባቢ የሚገኘው ሶስተኛ ጣቢያ ላይ ኢትዮጵያን ስናይ የስም ዝርዝሩ አለ። ይልቃል ጌትነት እዚህ በእኛ ቁንጥር ውስጥ ነው ብለው እዛ መንግስት ያሉት ተረኛ ፖሊሶች ነግረውናል። ስም ዝርዝሩን አይተነዋል። ግን በምግብ እንዲገባለት አልባሳትም እንዲገባለት ያያያዝነው ሁኔታ ሙሉ እንድናውቅ ጥያቄ አቅርበን ነበረ። ግን ሊያገናኙን አልቻሉም። መኖሩን ብቻ ከመናገር ያለፈ ከእሱ ጋር መገናኘት አልቻልም። በግልጽም እንዲህ ነው ብለው መግለጫ ሊነግሩን ያልቻሉም። ግን እዛ ያሉት የጣቢያው ኃላፊዎች የሶስተኛ ጣቢያ ኃላፊዎች እንዳለ መጠየቅ እንደማይቻል በአዋጁ ምክንያት መጠየቅ እንደማይቻል ነገሩን። ግን በተመሳሳይ የተያዙት ሌሎች የኦፌኮ እና የባልደራስ አመራሮችም ቤተሰብ ስለሚጠይቃቸው ምግብም ስለሚገባላቸው የእሱ በተለየ ሁኔታ መከልከል እንደሌለበት እኔ ኃላፊውን አናግሬው ነበረ። ግን ነገ መፍትሄ ሊሰጠን አልቻለም። ለኢትዮጵያ የሰብአዊ መብት ኮሚሽንም ሪፖርት አቅርብ ያለው ከዶክተር ዳንኤል ጋር በተደጋጋሚ ጊዜ ተገዋውያለሁ። እንደዚህ ምግብም እንዲገባለት ልብስም እና ከቤተሰቦቹ እና ከዘመዱ ጋር እንዲገናኝ ከጠበቃው ጋር ከእኔም ጋር እንዲገናኝ እንዲያደርግልኝ ለዶክተር ዳንኤልን ተደጋጋሚ ጊዜ ጠይቄው ነበረ። እሱም ጠይቋል ተሰጥቷል። ግን ለማገናኘት እስካሁን ፈቃደኛ አልሆኑም የጣቢያ አዛዦች።
በተመሳሳይ የኦፌኮ መሪ ፕሮፌሰር መረራ ጉዲና የፓርቲያቸው ከፍተኛ አመራሮች መታሰራቸውንና ከቤተሰባቸው ውጪ በጠበቃ መጎብኘት እንዳልቻሉ መግለጻቸው አይዘነጋም። አያይዘውም መንግስት ሰዎችን በማሰር በሚወስደው እርምጃ የሚመጣ መፍትሄ እንደሌለ ገልጸው መፍትሄው ብሔራዊ እርቅ ነው ብለዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ችግሮችን በህግ አግባብ እንጂ በሽማግሌ መፍታት እንደማይቻል መናገራቸው አይዘነጋም።
በአንድ አገር ውስጥ ህብረተሰቡን በየትኛው መልክ ከሚፈጸም የሰብአዊ መብቶች ጥቃት መከላከል የመንግስት ኃላፊነት ነው ሲሉ የሂውማን ራይትስ ዋች የአፍሪካ ቀንድ ዳይሬክተር ለቲሻ ባይደር ተናግረዋል። የአርቲስት ሀጫሉ ሁንዴሳን መገደል ተከትሎ ኦሮሚያ ውስጥ ኦሮሞ ባልሆኑ ሰዎች ላይ ደርሰዋል የተባሉትን የሰብአዊ መብቶች ጥሰቶችና ጥቃቶች እያጣሩ መሆናቸውንም ገልጸዋል። የኢንተርኔት መዘጋት ስራቸውን አስቸጋሪ እንዳደረገባቸውም ተናግረዋል ባይደር። የሂውማን ራይትስ ዋች አፍሪካ ቀንድ ዳይሬክተር ሊቲሻ ባይደርን ያነጋገረችው ስምኝሽ የቆየነች ቀጥሎ ይቀርባል።
Since the killing of Hacalu Hundesa last Monday, there have been a lot of
ድምፃዊ ሀጫሉ ሁንዴሳ ባለፈው ሳምንት መገደሉ ከተነገረ በኋላ የኢትዮጵያ መንግስት ሀገሪቱ ውስጥ የተለያዩ እርምጃዎችን እየወሰደ ይገኛል። እነዚህን እየተወሰዱ ያሉ እርምጃዎች Human Rights Watch እንዴት ያያቸዋል?
The shutting down of the internet is very problematic for many reasons. I mean, from the very basic individual
በመጀመሪያ ደረጃ ኢንተርኔት ሙሉ ለሙሉ መዘጋቱን ቤተሰብ እርስ በርስ እንዳይገናኝ ከማድረግ አንስቶ የተለያዩ ችግሮችን ፈጥሯል። በተለይ ባልተረጋጋ ሁኔታ ውስጥ ተቃውሞዎችና ረብሻዎች በሚካሄዱበት ወቅት ሰዎች መረጃን ማግኘት አለባቸው። በኢትዮጵያ በውይይት መፈታት ያለባቸው ተገቢ የሆኑ ቅሬታዎች እየቀረቡ ነው። ስለዚህ መንግስት ትክክለኛው መረጃ በወቅቱ ለሰዎች መስጠት መቻል አለበት። ባለፉት ጥቂት ቀናት ውስጥ ያነጋገርናቸው ሰዎች ኢንተርኔት መዘጋቱና መረጃ አለመኖሩ ለግምታዊ አስተሳሰቦችና ለተዛቡ መረጃዎች እንዳጋለጧቸው ነግረውናል። ስለዚህ መንግስት የዘጋውን ኢንተርኔት በአስቸኳይ መክፈት ይኖርበታል።
This is a counterproductive measure and it is absolutely key for the government to lift the internet shutdown.
የኢትዮጵያ መንግስት የኢንተርኔት አገልግሎቱን ለማቋረጥ የተገደደው የጥላቻ የሁከትና የግድያ ቅስቀሳ መጠቀሚያ በመሆኑ ነው ብሏል። በርግጥም እንደምናየው በተለያዩ የማህበራዊ ድረ ገጾች ላይ የጥላቻ ንግግሮች ህብረተሰቡን እርስ በርስ የሚያጋጩ መልእክቶች ይሰራጫሉ። ያንን ተከትሎ በሀገር ውስጥ ሰዎች ማንነታቸው ላይ መሰረት ያደረገ ጥቃት እየደረሰባቸው ነው። ኢንተርኔት በዚህ መልኩ ለጥፋት ሲውል መንግስት ምን አይነት እርምጃ መውሰድ ነበረበት?
Yeah, I mean, I think there are different responsibilities for the government, for internet companies. I mean, it is also absolutely essential that
መረጃ በየትኛውም መንገድ ቢሆን መውጣቱ አይቀርም። ነገር ግን ይሁን ያለው ትክክለኛና የተጣራ መረጃ ማግኘት አዳጋች እንዲሆን ማድረግ ነው። መረጃን በማጣራት ረገድ መንግስትም የድረገጽ ድርጅቶችም የየራሳቸው ድርሻ አላቸው። በተለይ በኢንተርኔት ዙሪያ ያሉ ባለሙያዎች ችግር ያለባቸውና ግጭት የሚያነሳሱ መረጃዎች ሪፖርት ሪፖርት እንዲደረጉ የማድረግ ኃላፊነታቸውን መወጣት አለባቸው። ህብረተሰቡም ቢሆን በዚህ ጉዳይ ላይ ተሳታፊ መሆን አለበት። ነገር ግን አሁንም ኢንተርኔት ባለመኖሩ ይህን ኃላፊነት መወጣት አይችልም። ችግር ያለባቸውን መረጃዎች ስናጣራ አስፈላጊ የሆኑ መረጃዎችንም ጠቅልሎ በሚያጠፋ መልኩ መሆን የለበትም።
የጥላቻ ንግግሮች ወይም የሐሰተኛ መረጃ ስርጭት ራስ ምታት የሆነው ለኢትዮጵያ ብቻ ሳይሆን ለዓለምም ጭምር ነው። ነገር ግን እንደ ኢትዮጵያ ባሉ ያላደጉ ሀገራትና ህብረተሰብን ሙሉ ለሙሉ ከጥቃት መጠበቅ የሚችል የተጠናከሩ የህግ ተቋማት የሌላቸው ሀገሮች ኢንተርኔትን ሳያቋርጡ በህዝባቸው ደህንነት ላይ የሚነጣጠሩ ሐሰተኛ መረጃዎችን ለመዋጋት የሚችሉባቸው መንገዶች ምንድናቸው?
medium-term actions which the government should have been taking. Also, government officials are called out when they...
በመጀመሪያ አንድነትን የሚጻረሩ ንግግሮችን ከሚያደርጉ የመንግስት አካላት ጀምሮ ያልተገቡ መልእክቶችን የሚያስተላልፉ የተለያዩ መንገዶችን ለማስቆም ህብረተሰቡ መሃል ሆኖ ይህን የሚከታተል ጠንካራና የተሳሰረ የሲቪክ ማህበረሰብ መገንባት አለበት። ይህን በማስቆም ረገድ ሌላው ትልቅ ኃላፊነት ያለባቸው ደግሞ እንደ ፌስቡክ ያሉ ኩባንያዎች ናቸው። ፌስቡክ ሀገር ውስጥ ያለውን ሁኔታ የሚከታተሉና የሚረዱ አመጽ የሚያነሳሱ መልእክቶችን ሪፖርት የሚያደርጉ ሰዎች ሊኖሩት ይገባል።
ሌላው በዚህ ወቅት መንግስት የወሰደው እርምጃ በሀገር ውስጥ ሆነው ይሰሩ የነበሩ ነገር ግን ልክ በሩዋንዳው የዘር ጭፍጨፋ ጊዜ የነበረውን አይነት ህዝብ ከህዝብ የሚያጋጩ የጥላቻ ንግግሮችን ያሰራጩ ነበር ያላቸውን የሚዲያ ተቋማት መዝጋት ነው። የእናንተ ተቋም በአጠቃላይ የሚዲያ ተቋማት መዘጋታቸውን ይቃወማል። ነገር ግን የመንግስት ጥቃት መሳሪያ ሆነዋል ያላቸውን ጣቢያዎች መዝጋቱን እንዴት ታዩታላችሁ?
I think independent broadcasting organizations should live up to their professional and ethical responsibility.
ከመንግስት ነጻ የሆኑ የኤሌክትሮኒክስ ሚዲያዎች ሙያው የሚጠብቀባቸውን የጋዜጠኝነት ስነ ምግባርና ኃላፊነት በአግባቡ መወጣት አለባቸው ብያምናለሁ። ስለዚህ በተለይ በተለያዩ የህብረተሰብ ክፍሎች መካከል አለመግባባቶች ባሉበት በአሁኑ ወቅት ጸብን የሚያነሳሱ መልእክቶችን የሚያስተላልፉ ሰዎች የአየር ሰዓት መስጠት የለባቸውም። ነጻ ሚዲያ ቢሆኑም እነሱም የሚሰሩት በተመሳሳይ ያልተረጋጋ ሁኔታ ውስጥ በመሆኑ ሞያዊ ኃላፊነት አለባቸው።
ስለዚህ መንግስት እንደዚህ አይነት የጥላቻ ንግግርንና ጸብም ያጭሩ መልእክቶችን የሚያስተላልፉ የሚዲያ ተቋማትን መዝጋቱ ትክክል ነው ብላችሁ ታምናላችሁ?
I think it's very difficult at this point. I mean, as I've already mentioned, we are also facing the consequences of the shutdown of the internet.
አሁን ለዚህ ምላሽ መስጠት ይከብደኛል። ምክንያቱም ኢንተርኔት በመዘጋቱ ምክንያት ምን እንደተባለ፣ ምን አይነት መልእክት እንደተላለፈ በትክክል መረዳት አልቻልንም። ነገር ግን እንደዚህ አይነት አስቸጋሪ ሁኔታዎች ሲፈጠሩም እንኳን በአንድ ጊዜ ሚዲያዎቹን ከመዝጋትና ጋዜጠኞችን ከማሰር ይልቅ መንግስት ነገሩን በተለየ መልኩ ሊያስተናግድባቸው የሚችሉ ሌሎች መንገዶች ሊኖሩ ይገባል።
በኢትዮጵያ አለመረጋጋት ከተፈጠረበት ባለፈው ሳምንት አንስቶ በኦሮሚያ ክልል ውስጥ ያልታወቁ ቡድኖች ዘርና ሃይማኖትን መሰረት አድርገው ጥቃት ማድረሳቸው እንዲሁም ከ200 በላይ ሰዎች መገደላቸውና ንብረት መውደሙ እየተዘገበ ነው። Human Rights Watch መንግስት ለተቃውሞ ሰልፍ በወጡ ሰዎች ላይ ጥቃት ማድረሱን አውግዞ መግለጫ ቢያወጣም ስለነዚህ ግድያዎች ግን እስካሁን ምንም አላለምና ምላሻችሁ ምንድነው?
We've been documenting incidents of targeted.
ግን እኮ እነዚህ ጥቃቶችና ግድያዎች የተፈጸሙት ቀድሞውንም የኢንተርኔት አገልግሎት በስፋት በማይገኝባቸው የገጠር ከተሞች ውስጥ ነው። ስለዚህ እንደዚህ አይነት ቦታዎች ላይ የሚፈጸሙ የሰብአዊ መብት ጥሰቶችን አትዘግቡም ማለት ነው ወይስ መረጃ በምን መልኩ ነው የምትሰበስቡት?
We are talking about something which appears to have happened in many different localities.
በእነዚህ ቦታዎች ላይ ግን በመንግስት አጣቂዎች ስለደረሱ ጥቃቶች መግለጫ አውጥታችኋል። መንግስትን ብቻ የሚከሱ መግለጫዎችን ያወጣችሁ በሌላ ቡድኖች የሚፈጸሙ ጥቃቶች ላይ ዝም ማለታችሁ Human Rights Watch ወገንተኛ ሆኖ እንዲታይ አያደርገውም?
Human rights are fundamentally a government responsibility. So the protection of human rights, whether it is both in terms of government action...
የሰብአዊ መብት ጥበቃ በዋናነት የመንግስት ኃላፊነት ነው። መንግስት ወንጀል እንዳይሰራ በየትኛውም ያገሪቱ ክፍል የሚኖሩ ቁጥራቸው አናሳ የሆኑ ብሔሮች ጥቃት እንዳይደርስባቸው ንብረታቸው እንዳይጠፋ ከለላ መስጠት አለበት። እኛ እንደ ሰብአዊ መብት ተከራካሪ ድርጅት በሰብአዊ መብት መርሆች መሰረት ነው የምንሰራው። ያ ደግሞ መንግስትን ኃላፊ አድርጎ የሚጠይቅ ነው። ደግሞ ማስተዋወስ የምፈልገው ባለፈው ጥቅምት መንግስት ከበቂ በላይ ኃይል ተጠቅሞ በአምቦ ያደረሰው የመብት ጥሰትና በብሔሮች መካከል በነበረ ግጭት በዶዶላ የተፈጸሙ ወንጀሎችና የንብረት ውድመቶችን መስግበናል።
ሚስ ባይደር ጊዜውን ሰጥተው ለጥያቄዎቹ ምላሽ ስለሰጡኝና ስለነበረን ቆይታ አመሰግናለሁ።
Okay, well thanks Lily for your time.
እኔም አመሰግናለሁ።
አመሰግናለሁ ስመኝሽ። ወደ ተከታዩ ዘገባ እንለፍ። አመሰግናለሁ አዲስንና ስመኝሽን። ወደ ተከታዩ ዘገባ እንለፍ። የአርቲስት ታጫሉ ሁንዴሳን ሞት ተከትሎ በመስራቅ ኢትዮጵያ ተፈጥሮ ከነበረው አለመረጋጋት ጋር ተያይዞ መንገዶች በመዘጋጋታቸው የአትክልትና የፍራፍሬ ውጤቶች ዋጋ መናሩ ተገልጿል። ይሁንና ከትናንት ጀምሮ መረጋጋት በመታየቱ መንገዶች መከፈት መጀመራቸውንና የአትክልትና የፍራፍሬ ዋጋ ላይም የመሻሻል አዝማሚያ እየታየ መሆኑን ሪፖርተራችን አዲስ ቸኮል ከድሬዳዋ ባጠናቀረው ዘገባ ይናገራል። ስመኝሽ የቆየ አዲስን በስልክ አናግራዋለች። ቀጥሎ ይቀርባል።
አዲስ እንደምናመሸ።
እግዚአብሔር ይመስገን። እንደምናለሽ ልጅ?
እግዚአብሔር ይመስገን። እንግዲህ የአርቲስት ታጫሉ ሁንዴሳን መሞት ተከትሎ ወደ ምስራቅ ኢትዮጵያ የሚወስዱ መንገዶች ተዘጋግተው ሰንብተዋልና አሁን ያለው የትራንስፖርት እንቅስቃሴ ምን ይመስላል?
ያው አንቺ እንዳልሽ ያው ከሳምንት በላይ ነበር ሀረርጌ መንገዶች ተዘጋግተው የቆዩት። ከሳምንት በላይ አርቲስት ታጫሉ ለቅጥር ከተፈጸመ ጀምሮ ከከተማ ከተማ የሚወስዱ ከክልል ክልል ወደ ሶማሌ ክልል ወደ ድሬዳዋ ወደ ሀረር እና ከዛም አልፎ ወደ አዲስ አበባ የሚሄዱ ዋና ዋና መንገዶች ዝግ ሆነው ቆይተዋል። በዛሬው ዕለት ግን አብዛኞቹ መንገዶች ክፍት ሆነዋል። ወደ ሶማሌ ክልልም ወደ ድሬዳዋም ወደ አዲስ አበባም አዲስ አበባ የገባ መኪና መኖሩን እንደዚህ አረጋግጫለሁ።
አዲስ መንገዶች የተዘጉበት ምክንያት ምንድን ነው? ማን የዘጋቸው ለማጣራት ሞክረሃል?
መንገዶች የተዘጋው መጀመሪያ ላይ አርቲስት ታጫሉ ላይ ጥቃት መፈጸሙ ተከትሎ በፍራቻ ያው ጥቃቶቹ በብዛት እንቅስቃሴው እንደገታ ነው የሚያደርገው። ከዛ ውጭ የአድማ ጥሪ የሚያደርጉ ወጣቶች እንደነበሩም እንደዚሁ በኢንፎርሜሽን ደረጃ ሰምቻለሁ። የሁለቱና የደህንነት ስጋት በኋላ ለቅድማ በማለቱ ምክንያት እንቅስቃሴ በገቱ እንደቆየ ነው እኔ የሰማሁት። በአሁኑ ሰዓት
መንገዶች በመዘጋታቸው በአጠቃላይ በዛ አካባቢ ያሳደረው የኢኮኖሚ ተጽዕኖ ምን ይመስላል?
ቆንጆ ጥያቄ ነው። የኢኮኖሚያዊ ጫናው በጣም ከፍተኛ ነው። በሚታወቀው የምስራቅ ኦሮሚያ በብዛት የሀረርጌ አካባቢ ማለት ነው ዋነኛው የአትክልትና ፍራፍሬ እንዲሁም የጫት አምራች አቅራቢ ነው ለድሬዳዋ አስተዳደር፣ ለሶማሌ ክልል እና ለአጎራባች ሀገራት ማለትም ለጅቡቲና ለሶማሊያ ዋነኛ አትክልት ውጤቶች አሉ። ሽንኩርት፣ ቲማቲም፣ ድንች፣ ሰላጣ የመሰሉ ምግቦች እና ድንጫት ዋነኛ አቅራቢ የምስራቅ ሀረርጌ ነው እና እነኛ አካባቢዎች የመንገዶች በመዘጋጋታቸው እነኛ አቅርቦቶች በመቋረጣቸው የአካባቢው ህዝብ ደግሞ የዕለት የዕለት ምግብ በየዕለቱ እየገዛ ከአዲስ ከአዲስ የሚጠቀም ህዝብ በመሆኑ ለእነኝህ ችግሮች በጣም ተጋልጦ ቆይቷል። በአዛኝ መረጃ እንዲ አስደግፌ ለመናገር ያህል ድሬዳዋ ላይ አሁን ከዚህ በፊት ተቃውሞ ከመፈጠሩ በፊት ጫት ላይ መካከለኛ መደብ የከተማ ነዋሪ እንደየአቅሙ ከ50 ብር እስከ 200 ብር ነበር በቀን ይገዛ የነበረው። በአሁኑ ሰዓት በዚህ ተመሳሳይ መጠን ያለው ጫት ከ300 ብር እስከ 1000 ብር ያወጣ ነበረ። በዛሬው ዕለት ትንሽ መረጋጋት ሁኔታ ሳይቷል። ቲማቲምና ሽንኩርት እዚህ ድሬዳዋ ላይ በማስታጠቢያ ሳህን ነው የሚሸጠው፣ በኪሎም የሚሸጣለ እና በማስታጠቢያ ሳህን ከዚህ በፊት 120 ብር የነበረው ከ250 ብር ገብቶ ነበረ። በዛሬው ዕለት ወደ 200 ብር ወርዷል። መንገዱ መከፈቱ ተከትሎ ወደ ሶማሌ ክልልም በዚህ ጠይቄ ነበር። ጅጅጋ ከተማ ላይ ጫት ከዚህ በፊት መካከለኛ የሆነ ሰው በቀን 300 ብር ነው ጫት የሚገመው። ያኔ 300 ብር ሽጥ የነበረ ጫት በአሁኑ ሰዓት 600 ብር ነው የሚሸጠው። በገበያ ሙሉ በሙሉ ያልቀረበበት ወቅት ነበረ። ቲማቲም 2 ኪሎ ቲማቲም 180 ብር ተሽጧል። ክላዘ ትላንትና ሁለት በፊት 50 ብር ሽጥ የነበረው ማለት ነው። ድንች 3 ኪሎ 120 ብር ተሽጧል። ይህም በፊት እዛ 50 ብር የነበረው ነው። ይሄ እንግዲህ መንገዱ ከተከፈተ በኋላ ለአንትናና ዛሬ እንትን ያለ ነው። ከዛ በፊት ሙሉ በሙሉ አቅርቦት ያልነበረበት ሁኔታ ነበረ። አንድ ፍሬ ቲማቲም አንዷ ፍሬ 10 ብር ይሸጥበት የነበረበት ሁኔታ ነበረ። ጅጅጋ ላይ ጎረቤት ሀገራትም ላይ ተመሳሳይ ነገር ነው ያለው። ሶማሌላንድ ላይ ጫት መሆን የአትክልቱ ውጤቶች በጣም ውድ እንደሆኑ ነው የሚለው ሚኒስትር ሚዲያዎቻቸው በዋና ዋና ሚዲያዎቻቸው መገናኛ ብዙሃኖቻቸውም ላይ መነጋገሪያ ሆኗል። ጅቡቲም ላይ እንደዚሁ ነው። ጫት ከመጀመሪያው ቀን በኋላ ከየመን ነው ጫት ማስመጣት ጀምረው የነበረው። ከዛ ውጭ ወደ ጅቡቲ አሁን ጫት አቅርበው የነበሩት ሶስት ድርጅቶች አሉ የተፈቀደላቸው። እነሱ ማቅረብ ሳይችሉ ሲቀሩ ለግለሰቦች ሁሉ እንዲፈቅዱ የጅቡቲ መንግስት የአሰራር ማሻሻያም አድርጓል። አትክልትም በዚህ ከፍተኛ ጥረት ተፈጥሯል በጅቡቲ እና የጅቡቲ መንግስት ሌሎች አማራጮችን ከሌሎች ሀገራት መግዛትንም እንደዚህ እያሰበበት ነው እየተባለ ሲነገር ነበር ኢንፎርማሊ ማለት ነው። እና ኦቨሮል በአጠቃላይ አሁን መንገዱ መከፈቱን ተከትሎ በዛሬው ዕለት እና በትላንትና ዕለትም በከፊል ዋጋዎች በተወደደ ዋጋ ድሯል። በበቂ አቅርቦት እየቀረቡ ያሉበት ሁኔታ ነው ያለው። በአጠቃላይ የአንድ ኢኮኖሚ ብቻ ነው ይህን ይመስላል።
በዚህ ጉዳይ ላይ የከተማውን አስተዳደር ልታገኝ ሞክረሃል? ከእነሱ ያገኘኸው ምላሽ አለ?
በዛሬው ዕለት ጠዋት ላይ የድሬዳዋ አስተዳደር ከንቲባ አቶ አህመድ መሀመድ ጉንዛ አናግሬያቸው ነበረ። ተመሳሳይ ነገር ነው እሳቸውም የተናገሩት። የአትክልትና ጫት ዋጋ ውድነቱ በዋናነት ከመንገዱ መዘጋት ጋር የተያያዘ እንደሆነና ይህም ከዛሬ ጀምሮ መቀረፍ የሚጀምር መሆኑን ገልጸውልኝ ነበር። ይህን ያሉ ጠዋት ላይ ነው። ከሰዓት በኋላ ልክ እሳቸው እንዳሉትም ብዙ ነገሩ አትክልትም ጫትም ሙሉ በሙሉ ገብቷል። ድምጻቸውን ላሰማሽ?
ጥሩ፣ እስኪ ትንሽ አሰማኝ።
ዋጋ ሰሞኑ መንገዶች ስት እንደነበሩ ይታወቃል። በተለይ ኦሮሚያ አካባቢ እና ያ ፍሎ ስለቀነሰ አሁን ግን መንገዶች የተከፈቱ ስለሆነ ፍሎው ደግሞ ቀለል ያለ ስለሆነ ኦሮሚያም አካባቢ ያው ብዙ ስራዎች የተሰራ ነው። ስለዚህ ዋጋው ስቴብል ይሆናል የሚል ስላለ ዛሬ ወረነገ በኋላ ነገሮች ይስተካከላል።
ይህን ከንቲባው ባጭሩ የሰጡ መረጃ ይህን ይመስል ነበር።
እንደው በአጠቃላይ አዲስ፣ በአሁኑ ወቅት እዛ አካባቢ ያለ የጸጥታ ሁኔታስ ምን ይመስላል?
የጸጥታ ሁኔታ ከሞላ ጎደል ሰላማዊ ነው። ግን ያው ውጥረት አለበት። የተለያዩ አልባልታዎች ይነገራሉ። ነገር ነው ይመካል በዚህ ጊዜ እንደዚህ ይሆናል፣ በዚህ ጊዜ እንደዚህ ይሆናል እየተባለ ስጋቶች አሉ። ሰው በነጻነት እንትን እያለ አይደለም እና ስጋትና ውጥረቱ አለ። ከሞላ ጎደል ግን ያው ሰላማዊ ሁኔታ አለ። አልፎ አልፎ በጣም አልፎ አልፎ የሚሰሙ ጥቃቶች አሉ። ከሞላ ጎደል ሰላማዊ ነው የሚባል ሁኔታ ነው ያለው።
አዲስ መረጃዎቹን ስላደረስከን እናመሰግናለን። መልካም ምሽት።
እሺ፣ እግዚአብሔር ይስጥልኝ። በጣም አመሰግናለሁ።
አስረኛው የኢትዮጵያ ክልል ሆኖ የተሰየመው ሲዳማ ክልል ምክትል ፕሬዚደንቱንና የጠቅላይ ፍርድ ቤቱን ፕሬዚደንት ሰይሟል። ዮናታን ዘብዲዮስ ከሐዋሳ ዝርዝሩን ይዟል።
በክልሉ የመጀመሪያው ፕሬዝዳንት በአቶ ደስታ ሌዳሞ ለክልሉ ምክር ቤት ቀርቦ የክልሉ ምክትል ፕሬዝዳንት ሆነው የተሾሙት አቶ በቀለ ትንሳ ሲሆኑ ምክር ቤቱ ሹመታቸውን በሙሉ ድምፅ አጽድቆላቸዋል። አቶ ደምሴ ዱላቻ ደግሞ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት በመሆን ተሹመዋል። ምክር ቤቱ የሌሎች ክልል ቢሮዎችን ኃላፊዎች ሹመት ያጸድቃል ተብሎ ተጠበቀ ቢሆንም የክልሉ ፕሬዝዳንት አቶ ደስታ ሌዳሞ የ16 ቢሮ የስራ ኃላፊዎች ሹመት ለሌላ ጊዜ እንዲተላለፍ ምክር ቤቱን ጸድቀው ተፈቅዶላቸዋል። አቶ ደስታ ሌዳሞ የክልሉ የመጀመሪያው ፕሬዝዳንት ሆነው የተሾሙት ቅዳሜ ዕለት የሲዳማ ክልል በይፋ ሲመሰረት ነበር። በዕለቱም 190 አባላት ያለው የክልሉ ምክር ቤት ተቋቁሟል። በዚህ ወቅት አቶ ደስታ ሌዳሞ እንዲህ ብለው ነበር።
ከሁሉ አስቀድሜ የዘመናት የሲዳማ ሕዝብ ክልል ሆኖ የመደራጀት ጥያቄ በዛሬው ዕለት ፍጻሜ በማግኘቱ እና የሲዳማ ብሔራዊ ክልላዊ መንግስት በመመስረቱ እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት ወዳጅ ነው።
የሲዳማ ክልል ለመሆን የታገለው ክልል መሆን ሁሉንም ችግር ይፈታል ብሎ በማሰብ ሳይሆን የመልማትና የማደግ የተሻለ እድል ይዞ ይመጣል በማለት ነበር ያሉት አቶ ደስታ ትግላችን አሁን መልኩን ቀይሯል ብለዋል።
የመንግስት ድርሻ በክልሉ የሚኖሩ የልማት አቅሞች በማቀናጀት ሁሉም በዝንባሌውና በአቅሙ ልክ የሚሳተፉበት ምቹ ሁኔታ መፍጠር ይሆናል። በዋናነት የአዲሱ ክልል ፈተና ሰፊ የስራ እድል መፍጠር ሲሆን ኪራይ ሰብሳቢነትና ጎሰኝነትን ታግለው በማሸነፍ እኩል ተጠቃሚነትን ማረጋገጥ ትኩረት የሚሰጠው ጉዳይ ይሆናል። ስለሆነ የልማት ፈር የሆኑ ለምነትን፣ አካባቢያዊነትን፣ ወገንጅነትንና ማረቀርነትን በመጠየቅ እኩል ተጠቃሚ የሚያደርጉ አሰራሮችን ለመተግበር የሚደረጉ የድርጅትና የመንግስት ጥረቶችን እንድትደግፉና ስራ ሳይመርጡ በሚፈጠሩ እድሎች ተሳታፊና ተጠቃሚ ለመሆን እንድትዘጋጁ በዚህ አጋጣሚ ጥሬን አቀርባል ነው።
ሲዳማ የራሱን እድል በራሱ የመወሰን የሚያስችል ህገ መንግስታዊ መብት ተሰጠው ቢሆንም ህግና ህገ መንግስቱን በማያከብሩ አምባገነን ባሏቸው መሪዎች ታፍኖ ቆይቷል ብሏል። ይሁን እንጂ በቅርቡ ከቀድሞ ኢህአዴግ ከአሁኑ ብልጽግና ፓርቲ ፈንቅሎ ወጡ ያሏቸው የህዝብ መሪዎች የሲዳማን ጥያቄ እንዲመለስ አድርጓል ብሏል። የህዝብ እንባና ለቅሶም በእነዚህ የህዝብ ልጆች ታብሷል ነው ያሉት።
በለውጥ አመራርና ስርዓት ሲዳሜ ምላሽ አግኝተው እነሆ በዛሬው ቀን የ130 ዓመት ቋጠሮ ተሰጥተው የሲዳማ ብሔራዊ ክልላዊ መንግስት ተመስርቷል። ስለሆነ በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን ማለት ይችላል።
አዲሱ የሲዳማ ክልል የተቀሩ ካቢኖችን በአጭር ጊዜ ውስጥ ያዋቅራል ተብሎ ይጠበቃል። ሲዳማ ክልል ሆኖ ለመደራጀት የሚያስችለውን ውሳኔ ህዝብ በማካሄድ 98.5 ድምፅ በማግኘት ራያ ያረጋገጠው ህዳር 10/2012 ባካሄደው ምርጫ ነበር። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዳይቨርሲቲ ቪዛ ሎተሪ ወይም ዲቪ ሎተሪ ተብሎ በሚታወቀው ዩናይትድ ስቴትስ በእጣ በምትሰጠው የቪዛ መርሃ ግብር በአስር ሺዎች የሚቆጠሩ ፍልሰተኞች ዩናይትድ ስቴትስ ገብተው የመኖርና የመስራት ፈቃድ ያገኛሉ በየአመቱ። በአሁን ወቅት ግን በኮቪድ-19 ዓለም አቀፍ ወረርሽኝ ምክንያት የትራምፕ አስተዳደር በጊዜያዊ መልክ አቁሞታል። ባለፈው አመት እጣ ወጥቶላቸው አሜሪካ ከገቡ ፍልሰተኞች አንዳንዶቹ ታዲያ የአሜሪካ ህልማቸውን የማሳካቱ ተግባር ላይ እንዳልቀናቸው እንደሚናገሩ ሪፖርተራችን ቪና ሙብታዲ ዘግባለች። አዳነች ፍሳሐ ታቀርበዋለች።
ኤሪክ አላምሻ የተባሉ ሰው የዳይቨርሲቲ ወይም የብዝሃ ቪዛ ድል አግኝተው ባለፈው ታህሳስ ወር ከባለቤታቸውና ሁለት ልጆቻቸው ጋር ሆነው ከኢንዶኔዥያ መጡ። በኢንዶኔዥያ መዲና ጃካርታ ለስምንት ዓመታት ያህል በኮምፒውተር የስራ ዘርፍ ነበር የተሰማሩት። ሆኖም እስካሁን ባሉ ጊዜ የሙሉ ቀን ስራ ለማግኘት እንዳልቻሉ አላምሻ ይናገራሉ።
Out of all the applications I sent, whether retail or other jobs in the IT field,
ስራ ለማግኘት ካስገባዋቸው ማመልከቻዎች ሁሉ በስልክ ምላሽ የማገኘው የመድኃኒትና የምግብ መሸጫ መደብሮችንና የቤት ማደስ ስራዎችን ከመሳሰሉት ነው። ምናልባት የኮምፒውተር ክህሎት የሚጠይቀውን ስራ መፈለጉን ላቆየው መሰለኝ።
አላምሻ በአሁኑ ወቅት ለመኖር ሲሉ ሆም ዲፖ በተባለ ሜላንድ በሚገኝ የህንፃ ስራና መሰል እቃዎች በሚሸጡበት መደብር ይሰራሉ። በዓለም አቀፉ ወረርሽኝ ወቅት ስራ ካላቆሙት ወሳኝ ከሚባሉት መደብሮች አንዱ ነው። ቪኒያ አድኒሻም የግሪን ካርድ እጣ ደርሷቸው ከኢንዶኔዥያ የመጡ ናቸው። የጥርስ ሐኪምነት ትምህርታቸውን ሊጨርሱ አንድ ዓመት ሲቀራቸው ባለፈው ታህሳስ ወር ከሱማትራ ደሴት ወደ ኒውዮርክ መጡ። የኮሌጅ ዲግሪም ሆነ የስራ ልምድ ስለሌላቸው የሙሉ ቀን ስራ ማግኘት ከባድ ሆነባቸዋል። በኮሮና ቫይረስ ምክንያት ከመዘጋቱ በፊት ለጥቂት ወራት ያህል በአንድ የጃፓን ምግብ ቤት ለተወሰኑ ሰዓታት ይሰሩ ነበር። ከዓለም እጅግ ውድ የኑሮ ደረጃ ያላቸው ከሚባሉት ከተሞች አንዷ በሆነችው ኒውዮርክ የስራ አጥነት ኑሮን መግፋት ጀመሩ። ኒውዮርክ ከተማ በኮሮና ቫይረስ ተጠቅታ እንደነበር የሚታወቅ ነው። አግኔሻ ስለ ኒውዮርክ ኑሯቸው ያብራራሉ።
ቡካን ቹማ ሶአል ኮሮናኛ አጃ
ማይ ፓረንትስ አር ወሪድ አባውት ሚ not only because of the coronavirus but financially as well.
ቤተሰቦቼ ስለኔ ያስባሉ። ኮሮና ቫይረሱን በሚመለከት ብቻ ሳይሆን ገንዘብም ስለሌለኝ ስራ አጥ በመሆኔ እንዴት ትኖራለች የሚለው ያሳስባቸዋል። ህጋዊ የመኖሪያ ፈቃድ ስላለኝ የመንግስት እርዳታ አገኛለሁ። ስለዚህ አታስቡ አልኳቸው።
አግኒሻ የሚያገኙት መንግስታዊ እርዳታ መንግስት ለችግር ማቅለያ የመደበው $1,200 እና በቫይረሱ መዛመት ምክንያት ከስራ ለተፈናቀሉ ሰዎች የሚሰጠው በሳምንት $600 ነው። ስራ ፍለጋ ላይ ባሉበት በአሁኑ ወቅት ለቤት ኪራይ፣ ለምግብና ለሌሎች አስፈላጊ ነገሮች የሚከፍሉት ከዚሁ ነው። አላምሻና ቤተሰባቸው በበኩላቸው ሁኔታዎች ባያስተማምኑም አሜሪካ ውስጥ ለጀመሩት አዲስ ኑሮ ተስፋ እንደሚታያቸው ገልጸዋል። ባለቤታቸው ሳሪ አላምሻ ያብራራሉ።
We came here for our children, for our children's education. We have already made our decision.
እኛ እዚህ መጣነው ለልጆቻችን ብለን ነው። ልጆቻችንን ለማስተማር የሆነ ቢሆን እንዘልቀዋለን የሚል ውሳኔ ላይ ደርሰናል። ነገሮች አሁን ካለው ሁኔታ እንደሚሻሉ ተስፋ አደርጋለሁ።
አለምሻና አግኔሻ በየአመቱ ወደ ዩናይትድ ስቴትስ ከሚመጡት 55,000 የግሪን ካርድ ሎተሪ ያገኙ ፍልሰተኞች መካከል ናቸው። ብዙዎቹ ደግሞ ከኑሮ ጋር እየታገሉ የሚኖሩ ናቸው።
አመሰግናለሁ አዳነች። ይህ የአሜሪካ ድምጽ
There are 25 million adults and children suffering from labor and sex trafficking worldwide. That desecration of the inherent value and immeasurable worth of human beings.
በዓለም ዙሪያ ከ25 ሚሊዮን በላይ አዋቂዎችና ሕፃናት በአስገዳጅ የጉልበት ሥራዎች ውስጥ በወሲብ ንግድና ሕገወጥ የሰዎች ዝውውር እየተሰቃዩ ነው። የሰው ልጆች በተፈጥሮ ያለን ሰብአዊ እሴት በዋጋ የሚለካ አይደለም። በእግዚአብሔር አምሳል የተፈጠርንን እንደውነቱ ከሆነ ህገወጥ የሰዎች ዝውውር በጣም አስነዋሪ የሆነ ድርጊት ነው።
ረሳን ከጾ በመቀጠል ባለፈው አመት ፕሬዝዳንት ትራምፕ በ2019 ሪፖርት መሰረት በዝውውር ተሳትፏቸው ከአንደኛ እስከ ሶስተኛ ደረጃ በተሰጣቸው 15 መንግስታት ላይ የተወሰኑ የርዳታ አይነቶች ማዕቀብ እንዲጣል መደረጉን አስታውቋል። ፕሬዝዳንቱ በዚህ አመት ጥር ወር ላይ የወሲብ ንግድ ዝውውርና የጉልበት ብዝበዛን ለመዋጋት አሜሪካ ወደ ግማሽ ቢሊዮን ዶላር የሚጠጋ በጀት መመደቧንም መናገራቸውን ረሳን ከጾ ያስረዳል። የውጭ ጉዳይ ሚኒስትር ማይክ ፓምፔዮ በ2020 ህገወጥ የሰዎች ዝውውር ሪፖርት ላይ የተመዘገቡ በርካታ ስኬቶች መኖራቸውን በመጥቀስ የሚከተለውን ተናግረዋል።
22 countries received upgrade this year, 13 of them from sub-Saharan Africa.
በዚህ አመት 22 ሀገራት የደረጃ ማሻሻያዎችን ያደረጉ ሲሆን ከነዚህ ውስጥ 13ቱ ከሰሃራ በታች በሚገኙ የአፍሪካ ሀገሮች ውስጥ ያሉ ናቸው።
ሪፖርቱ በመንግስት ደረጃ አስገዳጅ የጉልበት ስራዎች ላይ በመሳተፍ ከአንደኛ እስከ ሶስተኛ ደረጃ የተመደቡ አገሮችን ለይቷል ያለው ርዕሰ አንቀጽ ከነሱ መካከል ቻይና አንዷ ስትሆን የቻይና ኮሙኒስት ፓርቲና በመንግስት ይዞታ ስር ያሉ ድርጅቶች ዜጎችን በአስገዳጅ የጉልበት ስራዎች ያሰማራሉ በማለት ከሷል። በመቀጠልም ቤልት ኤንድ ሮድ ተብሎ በሚጠራው የቻይና የዓለም አቀፍ የልማት ስትራቴጂ ላይ አሰቃቂ ሁኔታዎች መታየታቸውንም ገልጾ እንዲሁም ኡሁሩና ሌሎችንም ንዑሳን የሙስሊም ማህበረሰብ አባላት በዚንጂያንግና ከዚያም ባሻገር ባሉት አካባቢዎች ለግዳጅ የጉልበት ስራ በከፍተኛ ሁኔታ ተጋልጠዋል ብሏል። ርዕሰ አንቀጹ በመቀጠል በኩባ የካስትሮ አገዛዝ ቁጥር 1 የገቢ ምንጭ የሆነው የህክምና ተልእኮ ፕሮግራም ነው። በዓለም ዙሪያ በ60 ሀገሮች ውስጥ የሚያገለግሉ እስከ 50 ሺህ የሚደርሱ የኩባ ህክምና ባለሙያዎች አሉ ካለ በኋላ ከነዚህ ውስጥ ብዙዎቹ ሐኪሞች እየተገደዱና በተቀነባበረ መንገድ በእነዚህ መርሃ ግብሮች መሳተፋቸውን በመጥቀስ አገራቸውን እየከዱ በየወጡበት እንደሚቀሩ ሪፖርት ማድረጋቸውን ርዕሰ አንቀጹ ያትታል። አያይዞም በግዳጅ የተሰማሩ ሐኪሞችን ፓስፖርት በመውረስ ድብቅ ኮንትራክቶችን በመፈራረም እንዲሁም ለገዢው ወገን ቀጥተኛ ክፍያን በማጋራት ህገወጥ ዝውውሩን እንደሚያቀናብሩ የሚያመለክቱ ግልጽ መረጃዎች ቢኖሩም ብዙዎቹ አገሮች ግን የህክምናው ተልእኮ እንዲቀጥል ፈቅደዋል ሲል አንዳንዶቹን አገሮች ከሷል። የአሜሪካ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ በመንግስት የተደገፈን ህገወጥ የሰዎች ዝውውር በቀላሉ አንመለከተውም ማለታቸውም በጽሑፉ ተመልክቷል። በመጨረሻም ርዕሰ አንቀጹ የአንድ መንግስት አስፈላጊነት የዜጎችን መብትና ደህንነት መጠበቅ እንጂ መብታቸውን ለመጨፍለቅ አይደለም ካለ በኋላ ዜጎቹን በእንዲህ ያለ ጭቆና ወይም የህገወጥ የሰዎች ዝውውር ፖሊሲን ወይም አሰራር በገዛ ዜጎቹ ላይ የሚያካሂድ ማንኛውም መንግስትም ሆነ አሰራር የአሜሪካ መንግስት አይታገስም ሲል የዕለቱ ርዕሰ አንቀጽ መልእክቱን ደምድሟል።
ደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራሙ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሩ ንጉሱ ታምሬና እኔም አስተናጋጃችሁ ሰለሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። ባኮ ራስዎን ከኮሮና ቫይረስ መጠበቅ አይዘናጉ። ኮሮና ቫይረስ አይታይም፣ ሁልጊዜ አጠገቡ አለ። ባኮ ራስዎን ይጠብቁ። በእኛ በኩል ሰላም ጤና ይስጥልን። በደህና ደሩ።
እዚ ሬዲዮ ድምፅ ኣሜሪካ እዩ ብ22 ብ25 ብ31 ሜትር ባንድ ከምኡውን ብናይልሳት ኣብ ፌስቡክን ዩቲብን ምሸት ምሸት ካብ ሰዓት 4 ክሳብ 4 ፈርቓን ወይ ከዓ ካብ 10 ክሳብ 10 ፈርቓን ይመሓላለፍ። ድሓን ድምፅኩም ክብራ ሰማዕትና ሎሚ ሓሙስ 9 ሓምለ